ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የተጠበቀና የረዳን ታዳጊያችን የእስራኤል ቅዱስ እግዚአብሔር የተመሰገነ ይሁን። እነሆ ያለፉትን ቀናት በሰላም ውስጥ እግዚአብሔር አምላካችን ካይኑ ይታሳርቀን ተጠብቆን እንደገና ደግሞ በዚህን ጊዜ በራዲዮናችን ዙሪያ ሁላችንም ሆነን በዚህ በራዲዮ ሞገድ አማካኝነት እንድንገናኝ በፊቱም እንድንቀርብ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ዛሬ ደግሞ ከምዕራፍ 10 የዮሐንስን ወንጌል መጽሐፍ እንድናጠና እነሆ በፊቱ ሰብስቦናል። እግዚአብሔር ከዚህ ከዮሐንስ ወንጌል ምዕራፍ 10 ደግሞ የሚናገረንን አንድ ላይ በመሆን ከጌታ መንፈስ ቅዱስ እንማራለን። እስቲ ዝማሬን ጋብዛችሁ ንጸልይ። እግዚአብሔር አባታችንና አምላካችን ሆይ፣ አንተ ስላደረክልን ነገር ሁሉ ምስጋና ይገባሃል። ክብር ተመስገን። ከናፍርቶቻችን ተከፍተው አንተን ጌታዬ ለማመስገን ቢሞክሩ ቃላቶች ያጥራቸዋል። እግዚአብሔር አምላካችን ሆይ፣ ለቤተሰቦቻችን ያደረከውን ለጎረቤቶቻችን ያደረከውን ነገር አንድ ባንድ ብንዘረዝር እግዚአብሔር ሆይ ቁጥር ስፍር የለውም። በእውነት ልባችን ባንተ ትልቅን ሐሴት ታደርጋለች። እግዚአብሔር ሆይ በዚህች ሰዓት ደግሞ ና ቃልህን አስተምረን፣ የሚያበረታታውንና የሚያጽናናውን መንፈስ ቅዱስን ከጸባዖት ላክልን። እግዚአብሔር ሆይ አየሩንም ጊዜውንም ሁሉ ባርከው፣ በደላችንና መተላለፋችንንም ደግሞ ይቅር በለን። በጌታ በኢየሱስ ክርስቶስ ባንድ ልጅ ስም ስትል ስማን፣ አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ለተደረገው ተአምራት የአይነ ስውሩን ምላሽና እሱን አስመልክቶ ጎረቤቶቹ ሁለተኛ ደረጃ ፈሪሳውያን በሶስተኛ ደረጃ ቤተሰቦቹ ምን እንደተናገሩና እንደመሰከሩ አንስተን አንድ በአንድ ተመልክተን ነበር። ዛሬ ደግሞ ጌታ በረዳን መጠን አብረን የምንመለከተው ዮሐንስ ወንጌል ምዕራፍ 10 እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ ዮሐንስ ወንጌል ምዕራፍ 10 ነው። የዚህ የምዕራፍ 10 አብይ ሐሳብ ኢየሱስ መልካም እረኛ እንደሆነ፣ ስለ ሰባዊነቱ ጌታ ኢየሱስ እንደ አገልጋይ መሆኑ፣ እንዲሁም እርሱ ከእግዚአብሔር ጋር የሚተካከል መሆኑን መግለጽ ነው። የዚህ የምዕራፍ 10 አብይ ሐሳቡ ኢየሱስ መልካም እረኛ እንደሆነ፣ ስለ ሰባዊነቱ ጌታ ኢየሱስ እንደ አገልጋይ መሆኑና እርሱ ከእግዚአብሔር ጋር የሚተካከል መሆኑን መግለጽ ነው። ሰባዊነቱ ጌታ ኢየሱስ እንደ አገልጋይ ስለመሆኑ፣ የጥንት የበጎች ማደሪያዎች እስከ ዛሬ ዘመን ድረስ በብዙ ከተማዎች ውስጥ ተጠብቀው ይኖራሉ። ሕዝብ የሚጠቀምባቸው የበጎች ማደሪያዎች ነበሩ። ምሽት በሚሆንበት ወቅት በዚያ ከተማ ውስጥ የሚኖሩ እረኞች በጎቹ ሌሊቱን እንዲያሳልፉላቸው ለጠባቂ ሰጥተዋቸው እነሱ ወደ ቤታቸው ሊያድሩ ይሄዳሉ። በማግስቱ እረኞቹ መጥተው በጎች እንዳሳደሩ ለጠባቂው ሲነግሩት፣ ጠባቂው ደግሞ በጎቻቸውን እንዲወስዱ በሩን ይከፍትላቸዋል። አንደኛ፣ ወደ በጎች በረት የሚወስድ በር። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 2 ባለው ክፍል ውስጥ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 2 ባለው ክፍል ውስጥ እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው፣ በበሩ የሚገባ ግን የበጎች እረኛ ነው አለ። የበጎቹ በረት እስራኤልን የሚወክል ነው። አስተዋላችሁ? የበጎቹ በረት እስራኤልን የሚወክል ነው። ጌታ በበሩ በኩል እንደመጣ ነበር ሲነግራቸው የነበረው። በመከተልም ማንም በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው በማለት ይናገር ነበር። በዚህ ስፍራ ጌታ ስለ ራሱ የሚናገረው ነገር አስገራሚ ነው። እርሱ ሕጋዊ በሆነው መንገድ በበሩ በኩል ነው የመጣው። ይህ ደግሞ የሆነው የብሉይ ኪዳን ትንቢቶች ይፈጸሙ ዘንድ ነው። በሕጉ መሠረት ነበር የመጣው። ወደ ገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። በትንቢቱ መሠረት ከዳዊት ዘር ነው የመጣው ጌታ። የሉቃስ ወንጌል ምዕራፍ 1 ቁጥር 32 በትንቢቱ መሠረት ጌታ በቤተልሔም ነበር የተወለደው። ሚክያስ ምዕራፍ 5 ቁጥር 2 በትንቢቱ መሠረት ከዳዊት ዘር መወለዱ ብቻ ሳይሆን ከድንግል ነበር የተወለደው ነው የሚለው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እሱ በተወለደ ጊዜ ከእሴይ ግንድ በትር ይወጣል ተብሎ ተመስክሮለታል። ኢሳይያስ ምዕራፍ 11 ቁጥር 1ን ይመለከቷል። ኢሳይያስ ምዕራፍ 11 ቁጥር 1ን በኋላ ተመልከቱ ወገኖቼ። ይህ የሚያስገርምና ድንቅ ነገር ነው። ጌታ ኢየሱስ ወደዚህ ምድር በመጣበት ወቅት የዳዊት ንጉሳዊ ዘር ተራ በሆነበት ጊዜ ነበር። እሴይ በቤተልሔም በግብርና የሚተዳደር ሰው ነበር። አስተዋላችሁ? እሴይ በቤተልሔም በግብርና የሚተዳደር ሰው ነበር። ልጁ ዳዊት በመቀባቱ ከሱ ጀምሮ ዘሩ የንጉስ ዘር ሆነ። ጌታ ኢየሱስ በተወለደበት ጊዜ ግን ከእሴይ ግንድ ቢሆንም ከተራ ቤተሰብ ነበር የተወለደው። የትንቢቶቹ ትክክለኛነት ያስገርማል። እሱ ነብይ ነው፣ ደግሞም የመጣው በበር በኩል ነው። እንደሱ ተቀባይነት ሊኖረው የሚችል ማንም የለም። ማንም ሌላ ቢሆን የሚችለው ሌባ ወይም ወንበዴ ነው። የመሲሁን አይነት ተቀባይነት ስለሌላቸው ማድረግ የሚችሉት ነገር ቢኖር በአጥር መዝለል ይሆናል። አያችሁ፣ ባለፈው ምዕራፍ እንደተመለከትነው ከአይነ ስውርነት የተፈወሰው ሰውዬ ከቤተ መቅደስ እንዲወጣ ተደርጎ ተገልሎ ነበር። የሃይማኖት መሪዎቹ የጌታን ማንነት የካዱ ሲሆን አሁን ደግሞ እየተከራከሩት ነው። እኛ ደግሞ አይነ ስውራንንን ብሎ እንደጠየቁት እናስታውሳለን። ጌታ ደግሞ አይነ ስውራን እንደሆኑ በግልጽ ነው የተናገራቸው። ይህንም በትላንትናው ምሽት ክፍለ ጊዜያችን ተመልክተናል። አሁን ጌታችን ችሎታውንና ማንነቱን እያሳያቸው ነው። እሴይ እስራኤል እንደ ከብቶች ማደሪያ ምሳሌ ሲሆኑ፣ ጌታ ኢየሱስ ደግሞ የመልካም እረኛ ምሳሌ ነው። አስተውሉ፣ እስራኤል እንደ ከብቶች ማደሪያ ምሳሌ ሲሆኑ፣ ጌታ ኢየሱስ ደግሞ የመልካም እረኛ ምሳሌ ነው። በዮሐንስ ምዕራፍ 10 ቁጥር 3 ላይ ለእርሱ በረኛው ይከፍትለታል፣ በጎችም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል ይላል። ጠባቂው የሚወክለው መንፈስ ቅዱስን ነው። የእግዚአብሔር መንፈስ በጌታ በኢየሱስ ላይ ወርዶ ስለነበረ ይፈጽማቸው የነበሩት ነገሮች ሁሉ በመንፈስ ቅዱስ ኃይል ነበር። የእግዚአብሔር መንፈስ በጎቹ ድምፁን እንዲሰሙ ጆሮቻቸውንም ይከፍት ነበር። የራሱ በጎች ወገኖቼ ደግሞ ድምፁን ይሰሙ ነበር። ይህ ሐሳብ ካለፈው ምዕራፍ ጋር ይያያዛል። እነዚያ የሃይማኖት መሪዎች መንፈሳዊ አይናቸውና ጆሮአቸው የተዘጋ ነበር። ድምፁን እንኳን መስማት አልተቻላቸውም ነበር። የራሱን በጎች ግን ስማቸውን እየጠራ ይመራቸው ነበር። አይነ ስውሩ ሰው ድምፁን ሰምቷል ወገኖቼ። ስምዖን ድምፁን ከመስማቱም ሌላ ስሙን ጴጥሮስ ወይም አለት የሚል ትርጓሜ ያለውን ስም ሰጥቶታል። ያዕቆብን፣ ዮሐንስን፣ ናትናኤልንና ፊልጶስን ጠራቸው። ከአንድ ዛፍ ላይ ኢያሪኮ ሲደርስ ዘኬዎስን ጠርቶታል። አንድ ሳልጠቅስ የማላልፈው ነገር ቢኖር ጌታ ኢየሱስ በሚገለጥበት በንጥቀት ጊዜ የራሱ የሆኑትን ከዓለም ሲያወጣ የራሳቸውን የአማኞቹን ስም ይጠራል ብዬ ነው የማምነው። የራሴን ስም አበበ ብሎ ሲጠራ የምሰማ ይመስለኛል። ያ አስገራሚና ድንቅ ነገር ነው የሚሆነው። አያችሁ ወገኖቼ፣ ስሜን ስለሚያውቀው በዚያን ጊዜ ይጠራኛል። ከበጎቹ መካከል ከሆናችሁ ደግሞ የእናንተንም ስም ይጠራል። ሲጠራችሁ ድምፁን ትሰሙታላችሁ ማለት ነው። በጎቹን ከነበሩበት ማደሪያ ከአይሁዳዊነት ነጻ ያወጣቸዋል። አያችሁ ወገኖቼ፣ የሃይማኖት መሪዎቹ የተፈወሰውን አይነ ስውር ሰው አገለሉት። ጌታ ኢየሱስ ደግሞ ይህንን በግ ከአይሁዳዊነት ሊያስወጣው ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል ይላል። በእስራኤል አገር ቤተልሔም በተሰኘው ስፍራ አካባቢ ምናልባት እስካሁን ድረስ የበጎች ማደሪያ ይገኝ ይሆናል ብዬ አካባቢውን መመልከት ጀመርኩ። አንድ ጊዜ የበጎች ማደሪያ እረኞች በጎቻቸውን የሚያሳድሩበት ስፍራ ነው። ከዚያ እረኞቹ ሁሉ በየቤታቸው ሌሊቱን ካሳለፉ በኋላ በማግስቱ ሲመጡ በጎቻቸው ከሌሎች በጎች ጋር ተደባልቀው ያገኛቸዋል። የራሱ የሆኑትን በጎች የሚለይበት መንገድ ግን በየስማቸው በመጥራት ነው። ያረኛ በጎቹ የረኛቸውን ድምፅ ለማወቅ ከሌሎች በጎች መለየት የለባቸውም። ድምፁን የሚያውቁት ስለሆነ መሄድ ሲጀምር የራሱ የሆኑት በጎች ከማደሪያ ቦታቸው ወጥተው እየተከተሉት ይሄዳሉ። ስለሚያውቁት ይከተሉታል። ጌታ ኢየሱስ በጎቹ ድምጹን ስለሚያውቁ እንደሚከተሉት ይናገራል። በዚህ ምድር ላይ ልናውቀው የሚገባን ነገር ቢኖር የእግዚአብሔርን ቃል ለሰዎች በተናገርን ቁጥር ጌታ ኢየሱስ በጎቹን እየጠራ እንደሆነ ነው። የማደሪያውን ቦታ የሚከፍተው ጠባቂው መንፈስ ቅዱስ ሲሆን አስተውሉ፣ የማደሪያውን ቦታ የሚከፍተው ጠባቂው መንፈስ ቅዱስ ሲሆን የሚጠራው ጌታ ኢየሱስ ነው። ከሕግ በታች የሆኑትን ወደ መስክ ያወጣቸዋል፣ ከዚያም ይከተሉታል። አንድ ሰው የእግዚአብሔርን ቃል በሚሰብክበት ጊዜ በጎቹ ይሰሙታል። ምክንያቱም የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምጼን ይሰማሉ ይላል። በዮሐንስ ወንጌል ምዕራፍ 10 ቁጥር 5 ላይ ደግሞ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምጽ አያውቁምና ይላል። ምናልባት አንዳንድ ጊዜ የእግዚአብሔርን ሕዝብ ማታለል ይቻል ይሆናል። ሁልጊዜ ግን ወገኖቼ ማታለል አይቻልም። ምክንያቱም የሚመራቸውን የሚያውቁ ስለሆነ ወደ እግዚአብሔር ቃል ይመለከታሉ። አስደናቂ ነገር ነው ወዳጆቼ። ረዘም ላለ ዓመታት የእግዚአብሔርን ቃል አስተምሬያለሁ። የተገነዘብኩት ነገር ቢኖር በጎቹ ድምጹን ሰምተው በትክክል መከተላቸው ነው። በዛሬ ዘመን የሃይማኖት ቡድን እየፈጠሩ ወይም ደግሞ ከእግዚአብሔር ቃል አንድ ወይም ሁለት ጥቅስ እየወሰዱ ይህ እንዲህ ነው፣ እንዲህ ካልሆነ ደግሞ እንዲህ ናችሁ እየተባባሉ በየቤተ ክርስቲያኑ ክፍፍል እየተፈጠረ ብዙ ችግር ሲከሰትና ያለን። እግዚአብሔር ድምጹን የምንሰማበትን ጆሮ ለእያንዳንዳችን ይስጠን ወገኖች። ብዙ ጊዜ የእግዚአብሔርን ቃል ለመስማት ስለማይፈልጉ ሰዎች ያሳስበኝ ነበር። አሁን ግን የተገነዘብኩት ነገር ቢኖር ምንም መጨነቅ እንደሌለብኝ ነው። ድምጹን የማይሰሙበት ምክንያት በጎቹ ስላልሆኑ ነው። የእግዚአብሔርን ቃል ለማዳመጥ የሚጓጉ ሰዎች ካሉ በጎቹ እንደሆኑ እናውቃለን። በዮሐንስ ወንጌል ምዕራፍ 10 ቁጥር 6 ላይ ኢየሱስም ይህንን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 9 ላይ የሚሰማ ጆሮ ያለው ይስማ አለ። አስተውሉ፣ ሰው ጆሮ ያለው የማይሰማበት ሁኔታ አለ ማለት ነው። ይህም ማለት ድምጹን ቢሰሙትም ቅሉ እንደ እግዚአብሔር ፈቃድ የቃሉ ተገዢ ሆነው ሊኖሩ አይችሉም ማለት ነው። እናንተስ ወገኖቼ በእያላችሁበት አካባቢ መከፋፈል አለ? የእግዚአብሔርን ቃል በትክክል የማሰሙበት ሁኔታ አለ? ምንድን ነው የቤተ ክርስቲያን ወይም ደግሞ የቡድናችሁ ችግር? የእግዚአብሔርን ቃል ድምጹንም በትክክል ለማዳመጥ ሞክሩ። ወዳጄ ሆይ አንተስ አንቺስ እንዴት ነው የምታዳምጡት? ይህንን የመስማት ልዩነት ለመግለጥ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ቁጥር 14 ላይ የሚገኘውን የኢሳይያስን ሐሳብ መስማት ትሰማላችሁና አታስተውሉም፣ ማየት ታያላችሁና አትመለከቱም የሚለውን የተናገረው። ወዳጆቼ እኔ በጌታ ፍቅር ሆኜ ለምናችኋለሁ፣ መከፋፈልንና መለያየትን ትተን የእግዚአብሔርን ድምጽ እንድንሰማ ጌታ ሆይ እኔ ያንተ በግ ነኝ ድምጽህን አሰማኝን በለው። እኔ ያንተ በግ አንተ የኔ እረኛ ከመንጋ ቆብልዬ ብሆን ልከኛ የምድረ በዳ ኑሮ እንደማመቻው ካለውና ሰብስበኝ ኢየሱስ ብቻ ይለኝ I'm not a terrible game to win.
ያለኝን ከመክሰት ለዓለም ሰጥቼ ያድንቅቴ ሁሉ አሁን ከኔ ዘንድ የለምና መባዘን መቃኝ ሰልችቶኛልና አደራ ጌታ
እግዚአብሔርን ስለዚህ ዝማሬ እናመሰግናለን። ታምራትንም እግዚአብሔር በአገልግሎቱ አብዝቶ ይባርከው። የበጎች በር ኢየሱስም ደግሞ አላችሁ፣ እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም የሚለውን ቃሉን ዮሐንስ ወንጌል ምዕራፍ 10 ከቁጥር 7 እስከ 8 ባለው ስፍራ ላይ እናገኛለን። እዚህ ላይ የሚያወሳው ስለ በር ነው። አስቀድሞ ይናገር የነበረው ስለ በጎች ማደሪያ በር ነበር። አስተዋላችሁ? አስቀድሞ ጌታ ይናገር የነበረው ስለ በጎች ማደሪያ በር ነበር። አሁን ደግሞ አንድ እርምጃ ወደፊት ይሄድና እኔ የበጎች በር ነኝ ይላል። ጌታ ኢየሱስ ከምኩራብ ወደ አወጡት ሰው መጥቶ ራሱን ገለጠለት። ጌታ ራሱን ለዚያ ሰው በገለጠበት ጊዜ በር ሆነለት ማለት ነው። ያ ሰው ከበጎች ማደሪያ ወጥቶ ጌታ ኢየሱስን ሊከተለው ሄደ ማለት ነው። ጌታ በዚህ ምዕራፍ ውስጥ የሚያስተምረን ሁለተኛ እውነት ይህንን ነው። ይሄ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ባለው ክፍል ላይ እውነተኛ የወይን ግንድ እኔ ነኝ ከሚለው ሐሳብ ጋር ይመሳሰላል። ወይን በብሉይ ኪዳን ውስጥ የእስራኤልን ሕዝብ የሚወክል ነው። ጌታ ኢየሱስ ግንኙነታቸው ከማንም ጋር ሳይሆን የቅርንጫፎች ሁሉ ግንድና ማያያዣ ወደ ሆነው ወደ እርሱ እንዲመጡ ነበር የሚናገረው። ከአይሁዳዊነትና ከባዕድ አምልኮ ተላቀው ወደ እርሱ እንዲመጡ ነበር ጥሪው። በሩ እኔ ነኝ ብሎ ይናገር የነበረው ለሃይማኖት መሪዎች ነበር። በነገራችን ላይ ከጌታ ትንሣኤ በኋላ ከነዚህ ሰዎች አንዳንዶቹ ወደ ጌታ መጥተዋል። ሶስተኛው ደግሞ በሩ ነው። ቅድም የበጎች በር ያልኩት ሁለተኛው ነጥብ ነው። በዮሐንስ ወንጌል ምዕራፍ 10 ከቁጥር 9 እስከ 10 ድረስ ባለው ክፍል ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም ማሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ ይላል። ጌታ ኢየሱስ መንገድ ነው። መንገዱ እርሱ ብቻ ነው። የመውጫውና የመግቢያው መንገድ እርሱ ነው። የመጣውም ሕይወትን ሊሰጠን ነው። ሌባው የሚመጣው ሊሰርቅ ሊያርድና ሊያጠፋም ነው። ጌታ ኢየሱስ ያለ ምንም ዋጋ ነው ዘላለማዊ ሕይወትን ሊሰጠን የመጣው። እግዚአብሔር የተመሰገነ ይሁን። ይህንን ሐሳብ በተመለከተ አጫጭር ነጥቦችን ከዚህ በታች አስቀምጫለሁ። ጻፍ አድርጓቸው። አንደኛ፣ ወደ በጎች በረት የሚወስደው በር ቁጥር 1 የበጎች በረት የሚወክለው እስራኤልን ሲሆን ጌታ ኢየሱስ ከአይሁዳዊነትና ከሕግ አጥባቂነት ሊያወጣቸው ነበር። ሁለተኛ፣ የበጎች በር ቁጥር 7ን ተመልከቱ። ጌታ ኢየሱስ ከአይሁዳዊነት ለሚወጡት በር ነበረ። ያ ከአይሁዳዊነቱ የተገለለው አይነ ስውር ለዚህ አባባል ጥሩ ምሳሌ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 40 ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይላል። ሦስተኛው ነጥብ ደግሞ በሩ ነው። ቁጥር 9ን ተመልከቱ። በሩ ለአይሁዳውያንና ለአሕዛብ ለሁለቱም ጌታ ኢየሱስ በር ነው። በመስኩ ላይ የመውጣትና የመግባት መብት በኢየሱስ ክርስቶስ በኩል ለእግዚአብሔር ልጆች ተሰጥቷል። አራተኛው መልካሙ እረኛ የሚል ነው።
በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 እስከ 13 ባለው ክፍል ላይ ዮሐንስ ምዕራፍ 10 ከቁጥር 11 እስከ 13 ባለው ክፍል ላይ መልካም እረኛ ነኝ። መልካም እረኛ ነፍሱን ስለበጎቹ ይሰጣል። እረኛ ያልሆነው በጎቹም የርሱ ያልሆኑ ሞያተኞች ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ለበጎቹም ስለማይገደው ሞያተኛው ይሸሻል ይላል። እንዴት በአንድ ጊዜ ጌታ ኢየሱስ በርም እረኛም ሊሆን ይችላል? በዚያን ዘመን የበጎቹን ማደሪያ ለመጠበቅ በር ተሰርቶ ቁልፍ ተበጅቶለትም አልነበር። ነገር ግን እረኛው በሩ ስር ተኝቶ ይጠብቅ ነበር። ጌታ ኢየሱስ በሩ ብቻ ሳይሆን መልካም እረኛ ምጭምር ነው ወገኖቼ። የራሱ የሆኑትን የሚጠብቅ መልካም እረኛና ወደ ዘላለም ሕይወት ለመግባትም በሩ እርሱ ብቻ ነው። ደስ ያሰኛል። ጌታ ኢየሱስ የእግዚአብሔር በግ ተብሎም ተጠርቷል። እነዚህ የሚጋጩ ሐሳቦች ሊመስሉ ይችላሉ። ነገር ግን በወንጌል ውስጥ ትልቅ እውነት ካለባቸው ነገሮች አንዱ ይህ ነው። ኖ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተመስክሮለታል። እሱ እረኛ ቢሆንም ከላይ በመውረድ ከኛ ከበጎች ጋር ራሱን አመሳሰለ። እንደ በግ መሆኑ ሰባዊነቱን ሲያመለክት፣ እዚህ ላይ ይህን ነጥብ ያዙ፣ እንደ በግ መሆኑ ሰባዊነቱን ሲያመለክት፣ በመልካም እረኛ መመሰሉ ደግሞ አምላክነቱን ያሳያል ማለት ነው። ልድገምላችሁ፣ ጌታ ኢየሱስ ክርስቶስ እንደ በግ መሆኑ ሰባዊነቱን ሲያመለክት፣ በመልካም እረኛ መመሰሉ ደግሞ አምላክነቱን ያሳያል። ጌታ ኢየሱስ ክርስቶስ በሦስት መንገዶች ከበጎቹ መንጋ ወይም ከቤተ ክርስቲያን ጋር ግንኙነት እንዳለው ይናገራል። በመጀመሪያ መልካም እረኛ ነው። መስተዋላችሁ፣ በመጀመሪያ መልካም እረኛ ነው። ይህንንም በቁጥር 11 ላይ ሲገልጽ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይተዋል ይላል። ከዚያም በመቀጠል ደግሞ ትልቁ እረኛችን ነው። በዕብራውያን መልእክት አስደናቂው የቡራኬ መልእክት ላይ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስ ክርስቶስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ እያለ ይቀጥላል። ስለዚህ ጌታ ኢየሱስ ዛሬ የበጎቹ ትልቅ እረኛ ነው ማለት ነው። እግዚአብሔር ይመስገን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 አንደኛ ጴጥሮስ ምዕራፍ 5 ቁጥር 4ን ተመልከቱ። ሞያተኛ ወይም ተቀጣሪ ሰው ስለ በጎቹ አይገደውም። በዓለም የሚገኙትን አንዳንድ ሃይማኖቶች የፈጠሩ ሰዎች ስለ ተከታዮቻቸው ደንታ አልነበራቸው። በዘመኑ የሚገኙ የባዕድ አምልኮ መሪዎችም ከተከታዮቻቸው ገንዘብ እየሰበሰቡ ከመበልጸግ በስተቀር የሚጠቅሙት ነገር የላቸው። በተቃራኒው መልካሙ እረኛችን ግን የራሱ የሆኑትን ከመጠበቅ አልፎ ለበጎቹ ሕይወትን ይሰጣቸዋል። እግዚአብሔር የተመሰገነ ይሁን። እንግዲህ አድማጮቻችን፣ ለዛሬ ያለን ትምህርታችን በዚህ አለቀ። ሰላም ሁኑ።
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።